ይህ ፖድካስት የሚቀርብላችሁ ከግብርና ሚኒስቴር ጋር በመተባበር በጂአይዜድ ሲኤልኤም ፕሮጀክት ነው።
ጤና ይስጥልን። በዛሬው የመጀመሪያ መርሃ ግብራችን ስለ ማህበረሰብ አቀፍ የተፈጥሮ ሀብት እንክብካቤና ማህበረሰብ ስላለው ግንዛቤ እንዲሁም ከፌደራል እስከ ወረዳ ደረጃ ያሉ ባለሙያዎች ደግሞ ማህበረሰብን ስለ ተፈጥሮ ሀብት ልማትና ግንዛቤ ለማስጨበጥ ያላቸው ሚና ምን እንደሚመስል እናያለን። በቅድሚያ ግን ተወርቶ ባያልቅም እስኪ ትንሽ ስለ ተፈጥሮ እናውራ። ተፈጥሮ ትለግሳለች፣ ተፈጥሮ ታኖራለች፣ ተፈጥሮ ትመግባለች፣ ተፈጥሮ ታጠጣለች። ታዲያ ይችን ለጋስ ተፈጥሮ ካልተንከባከብናት ልክ በጥጃዋ ጡቷን ተነክሳ ጥጃዋን ረግጣ ጡቷን እንደማታስነካ እናት ላም ተፈጥሮም እንዲሁ የማያዝንላትና የማይንከባከባት ከሆነ የሰውን ልጅ ከራሷ ታርቃለች፣ ለስደት ትዳርገዋለች፣ ታስርበዋለች፣ ታስጠመዋለች፣ ልግስናዋም ታቆማለች፣ በአጠቃላይ ከእሷ የሚገኘውን ትሩፋት ትነፍገዋለች። ስለዚህ ተፈጥሮ በተለይም የአፈርና የውሃ ጥበቃ ሥራ ለሰው ልጅ ህልውና ዋስትና እንደመሆኑ መጠን ስለ ተፈጥሮ ጥበቃ የገባው ማንም ሰው ለራሱ ሲል ተፈጥሮን ይንከባከባል። ወደ ዛሬ መርሃ ግብራችን አንኳር ጉዳይ ስንገባ በተለያዩ የተፋሰስ አካባቢዎች ያለ ማህበረሰብ ተፈጥሮን በተለይም መሬቱን ውሃውንና አፈሩን እንዴት ይጠብቃል፣ ግንዛቤውስ እንዴት ይወስዳል የሚሉትን የመሳሰሉ ጉዳዮች አንስተን እናወጋለን። በቅድሚያ ግን ወደ ሀተታው ከመግባታችን በፊት ስለ የተፈጥሮ ሀብት ጥበቃ እንክብካቤ በተለይም በኢትዮጵያ የተፋሰስ ምንነት በግብርና ሚኒስቴር የተፈጥሮ ሀብት ልማትና ጥበቃ የተፋሰስ ዴስክ ኃላፊ የሆኑት አቶ ዮሴፍ አሰፋ ያብራሩልናል።
ማንኛውም እነዚህ ያለንን የተፈጥሮ ሀብት ለማሻሻል የምንሰራቸው ስራዎች በሙሉ ላንድ ማኔጅመንት ነው የሚባለው። አጠቃላይ መሬቱ፣ አፈሩ፣ ውሃው እንደ የመሳሰለው ነገር የተፈጥሮ ሀብቱ አጠቃላይ የደኑን የእጽዋቱን ጭምር ይዘን መሬቱ የተሻለ ጥቅም እንዲሰጥ የምንሰራቸው ስራዎች በሙሉ ላንድ ማኔጅመንት ተብለው ነው የሚወሰዱት። በዚህ መሰረት እንግዲህ እኛ አሁን ባለው የሀገሪቱ ተጨባጭ ሁኔታ የላንድ ማኔጅመንት ስራ ተፋሰስን መሰረት አድርጎ እየተሰራ ነው ያለው። ለምሳሌ በአነስተኛ ተፋሰሶች ማህበረሰቡ እየተደራጀ ያለማል። ይሄ አሁን በቅርብ ጊዜ የተጀመረ አይደለም፣ ለረጅም ጊዜ ሲሰራበት የነበረ ነገር ነው። ተፋሰሳችንን ወደ ተሻለ ደረጃ የምናደርሰው ከሆነ የላንድ ማኔጅመንት ስራዎችን የምንሰራለት ከሆነ ፕሮዳክቲቪቲ ይጨምራል። የማህበረሰቡም እዛ አካባቢ ያለውን ተፋሰሱን የሚጠቀመው ማህበረሰብ የኑሮ ሁኔታ ይሻሻላል ተብሎ ነው የሚታሰበው። እና ብዙ የሀገራችንን ብዙዎቹን አካባቢዎች በምናይበት ጊዜ ተፋሰሶች ውስጥ ብዙ ችግሮች አሉ። የአፈር መሸርሸር ችግር አለ። የአፈሩ የመሬቱ መደህየት አለ። ምርታማነቱ የመቀነስ የመሳሰሉት ነገሮች ስላሉ ይህን ለመቀየር ነው የሚሰራው። ላንድ ማኔጅመንት የሚሰራው እነዚህን ሁኔታዎች ለማሻሻል ነው። ስለዚህ ብዙ አይነት የላንድ ማኔጅመንት ስራዎች አሉ። ፈርቲሊቲን የሚያሻሽሉ የማኔጅመንት ስራዎች አሉ። የአፈሩን ከመሸርሸር ለማዳን የሚሰሩ የላንድ ማኔጅመንት ስራዎች አሉ። የእጽዋቱን ሽፋን ለማሻሻል የሚሰሩ የላንድ ማኔጅመንት ስራዎች አሉ። በርካታ ናቸው።
ባለፉት ዓመታት ለተፈጥሮ ሀብት ልማትም ሆነ እንክብካቤ ትኩረት ሰጥተው ማህበረሰብን በነቂስ አሳትፈው በትጋት እየሰሩ ካሉ የኢትዮጵያ ክልሎች አንዱ ነው ኦሮሚያ። በኦሮሚያ ክልል ብቻም ከ60 ሺህ በላይ የተፋሰስ ልማት እንዳለ የሚገልጹት አቶ ተስፋዬ ብሩ በኦሮሚያ ክልል የግብርና ቢሮ የተፋሰስ ልማት ባለሙያ ናቸው። አቶ ተስፋዬ ማህበረሰቡ በተፋሰስ ልማት ስራ ላይ ስላለው ተሳትፎና ሚና እንደዚህ ይገልጹልናል።
ማህበረሰብ አቀፍ የተፋሰስ ልማት ማለት ያው በእንግሊዝኛ ኮሚኒቲ ቤዝድ ዎተርሺድ ዴቨሎፕመንት የሚለውን ነው የሚይዘው። ከአሁን በፊት የተፈጥሮ ሀብት ስራዎች በብዛት ይሰራል፣ ግን የዛ የለማው ሀብት ባለቤት ማን ነው? አይመልስም። ሁለተኛ ሰብ ፓርቲሲፔሽን እናወራለን። ፓርቲሲፔሽን በሁለት ተከፍላለ። አንደኛ ከውስጥ በራሱ ኮሚኒቲ በራሱ ተነሳሽነት የሚሳተፍበት ነው። ሁለተኛው ደግሞ ኦብሊጋተሪ ወይም ደግሞ አስገዳጅ የሆነ ሶስተኛው ለተፈጠረው አሴት ወይም ለዛ ለተፋሰስ ባለቤትነት። እንግዲህ ባለቤት ከሆንሽ የግዴታ ያው ያንን ተፋሰስ ማልማት የግዴታ።
እንደ አቶ ተስፋዬ ብሩ አባባል ከሆነ ማህበረሰቡ የተሳተፈበት እቅድ፣ ማህበረሰቡ የተሳተፈበት ግምገማና ክትትል ማለትም በአጠቃላይ ማህበረሰቡ ካስተቃቀድ ጀምሮ እስከ አፈጻጸም ሙሉ ተሳትፎ የሚያደርግ ከሆነ ማህበረሰብ አቀፍ የተፋሰስ ልማት ይባላል።
ከተሳትፎም ደግሞ ከዛ ወተርሼድ የሚፈጠረውን አሴት በባለቤትነት አስተዳድሮ የሚጠቀምበት አካሄድ ማህበረሰብ አቀፍ የተፋሰስ ልማት እንላለን።
በአማራ ክልል ብሔራዊ ክልላዊ መንግስት የግብርና ቢሮ የተፈጥሮ ሀብት ልማትና ጥበቃ አጠቃቀም ዳይሬክቶሬት ዳይሬክተር አቶ እስመል አለም ምረትም በዚህ ላይ የሚያክልሉን ይኖራል።
በአጠቃላይ ክልሉ ተንጠልጥለን የነበረው ስነ አካላዊ ስራዎች ላይ ነው ተንጠልጥለን የቆየ ነው። እንግዲህ ስነ አካላዊ ስንል ይሄ ፊዚካል ስራውን ብቻ በተለይ ባዮሎጂካሉ ላይ ይህንን ያክል መሰረት የተደረገ ስራ እየተሰራ አልነበረም። በኋላ ግን እንግዲህ ህብረተሰብን መሰረት አድርገን የህብረተሰብን ተጠቃሚነት መሰረት አድርገን እንስራ ስንል ሌሎችን መቀናጀት ነበረባቸው። በተለይ ስነ አካላዊ ከተሰራ ባዮሎጂካሉ አብሮ መከተል ስለነበረበት ከ2006-2007 ጀምረን ሁለቱን ማቀናጀት ሞከርን። የዚያን ጊዜ ጎን ለጎን አብሮ የመጣው ባለቤቱ ማን ነው የሚል ጥያቄዎች እየተነሱ መጡ። ፊዚካል ስራው እየተሰራ ሲመጣ፣ ባዮሎጂካሉም እየተከተለ ሲመጣ ወደ ህብረተሰብ ተጠቃሚነት ለመሄድ ማነው ኃላፊነቱን የሚወስደው ተጠቃሚነቱን ማን ያረጋግጥ ሲባል በክልሉ አንድ አዋጅ እንዲዘጋጅ ተፈለገ።
ባሌ ዞን በተለይም ዲንሾ ወረዳ በተፈጥሮ ውብና የባሌ ተራሮች ብሔራዊ ፓርክ መገኛም ሲሆን በኢትዮጵያ ብቻ የሚገኙ እንደ ኒያላና ቀይ ቀበሮን የመሳሰሉ የተለያዩ የዱር እንስሳትና ብርቅዬ አዕዋፋት መገኛ ነው። ይሁንና ከጊዜ ወደ ጊዜ በተፈጥሮ ሀብት ላይ ጉዳት መድረሱን የአካባቢው ማህበረሰብ ይናገራሉ። አርሶ አደር ሁሴን ሱልጣን በባሌ ዞን ዲንሾ ወረዳ ጢጲና ተፋሰስ ነዋሪ ናቸው። እሳቸውም ስለ ተፋሰስ ልማት ስራ ያላቸው ግንዛቤ የተፋሰስ ልማት ለሰው ልጅ እስትንፋስ እንደሆነ በአጽንኦት ያበክራሉ።
በአሁኑ ጊዜ በተፋሰስ ልማት አካባቢ ያለ ሰው አፈሩ እንዳይሸረሸር ሰርቶ ምንጭ እየፈለቀለት እንደ አፕል እና ድንች የመሳሰሉ የተለያዩ ተክሎችን በመትከል ኑሮውን እየቀየረ ነው። ከዚህ በፊት መሬታችን ከፍታ ስብራ ላይ ያለ ስለሆነ ጎርፍ አፈራችንን ሸርሽሮብን ለምነቱን አጥቶ ነበር። አሁን ግን ይህ የለም። ለማህበረሰቡ ተክቶ በመስራት አመርቂ ምርት እያገኘ ነው።
በኦሮሚያ ክልል ምስራቅ ሸዋ ዞን ሉሜ ወረዳ ሜሪዮ ተፋሰስ 180 አባላትን ያቀፈ በጠቅላላው 694 ሄክታር መሬት ላይ ያለ ሲሆን ከዚህ ውስጥ 70% የእርሻ መሬት ነው። አርሶ አደር እሸቱ ገነሞ የዚህ የመሪዮ ተፋሰስ የሥራ አስተባባሪ ኮሚቴ ናቸው። በተፋሰስ ሥራ ለብዙ ዓመታት መሥራታቸውን ገልጸውልናል። ልምዳቸውንም እንዲህ አካፍሉናል።
ይሄ እኛ መሪዮ ተፋሰስ እንግዲህ ከጀመርን ቆየት ብለናል። ብዙ ሥራዎች ሰርተናል። ከላይ ነው የጀመርነው፣ ከጋራ ላይ ነው የጀመርነው። የጋራ እርከን ሰርተናል። የአፈር ቅልቅል ሰርተናል። እርከኖች ሰርተናል። ጨረቃ፣ ግማሽ ጨረቃ ሰርተናል። ሁሉም ነገር ሰርተን እዚህ አድርሰናል። ትልቁ ነገር አሁን እዚህ የደረስንበት ምክንያት ብዙ ቤቶችን ውሃ ጎርፎች እንዳይወስዱ አድርገናል። ገደሎችንም አድነናል። ከላይ እንደውም ጎርፎች በጣም ወደ ሰው ግቢ እየገቡ ነበር። እሱን ሁሉ በድንጋይ እርከን ሰርተን ያን ውሃ ወደ መሬት አግብተን አሁን ምንጭ እያሳየ ነው። አንዳንድ ቦታ ምንጭ እያሳየ ነው። ምንጭ አሳይቷል። ይሄ ትልቅ ነገር ነው እና ዳመናም ከዚህ ሀገር አይጠፋም። ለምን ዛፍ አለን። ድሮ በ86 ደግሞ ዛፉ አልቆ ነበር። እዚህ የምታዩት መሪዮ ወንዝ ላይ አሁን የምታዩት አካባቢ ዛፍ የሚባል የለም ነበር፣ ተመንጥሮ በሰው ልጅ አልቆ ነበር። አሁን ያ ደን እንዲተካ በህብረተሰቡ ዘንድ ህግ አውጥተን ተባብረንበት ይሄ ማሳ ድንበር ሄዶ ማንም ማሳ ድንበር ሄዶ ጉቶ መንቀል ጫካ መመንጠር አይቻልም ተብሎ ህግ ወጥቶ በቀበሌ ደረጃም ከዛ በኋላ አሁን ይሄ ደን እንዳለ ተመልሷል ማለት ነው። ውስጡ ገቡት ገብታችሁ ማየት ይቻላል። ለምን ደኑ ተመልሶልናል። አሁንም በዚህ ለዚህ ይሄ ደን ከተመለሰ ይሄ ስራ ለምን በዘላቂነት አንሰራም፣ ለምን ወደ ኋላ እንላለን የሚል ነው እየሰራን ያለ ነው። ገደሎችም ብዙ ድነዋል።
አቶ አብዱልአዚዝ ሁሴን በባሌ ዞን ዲንሾ ወረዳ ጢጲና ተፋሰስ ልማት ስራ ትኩረት አግኝቶ እየተሰራበት መሆኑ ይገልጻሉ።
ተፋሰስ ልማት ስራ የተፈጥሮ ሀብትን ማለትም ውሃን፣ አፈርን፣ መሬትን መጠበቅ ስለሆነ ለሰው ልጅ የሚያስፈልገውን ነገር በዚህ በተፈጥሮ ሀብት እንክብካቤ ይገኛል። የሰው ልጅ የተፈጥሮ ሀብት ጥገኛ ነው። የተፋሰስ ልማት ስራ ከዚህ በፊት አልተለመደም።
ከናንዱ ሁጂን የሚሰው መስሉላ ባይ ኤምበረታምን
የደን መመንጠርን የአፈር መሸርሸርን ጨምሮ ሌሎች ውድመቶች በተፈጥሮ ላይ ሲደርሱ ነበር። አሁን ግን መንግስት ትኩረት በመስጠት በተለያዩ ፕሮጀክቶች አማካኝነት ይህንን የተፈጥሮ ሀብት እንክብካቤ ስራ እየሰራ ይገኛል። ከዚህም የተነሳ የጎላ ለውጥ እየታየ ነው። ገራግሩማ ጉዳ ቀባዋን
ዱራኔ ተናመጆ በኦሮሚያ ክልል ግብርና ቢሮ የተፋሰስ ልማት ባለሙያ ሆኑት አቶ ተስፋዬ ብሩ የአርሶ አደር ሁሴን ሱልጣንን፣ የአርሶ አደር እሸቱ ገነሞን እና የአቶ አብዱልአዚዝ ሁሴን ሐሳብ የሚያጠነክር ማህበረሰብን ያሳተፈ የተፈጥሮ ሀብት እንክብካቤን አስፈላጊነትና ባለቤትነትን ያብራሩልናል።
ምክንያቱም እዚህ ላይ ቁጭ ብለሽ ወይም ወረዳ ላይ ወይም ዞን ላይ ቁጭ ብለሽ ሳታች የተፈጠረውን ሀሴት አንቺ መጠበቅ አይችልም፣ ወይም ሌላ ሰው መጠበቅ አይችልም። በቦታው ያለው እሱ ስለሆነ እሱን ማሳተፍ የግድ ይላል። እሱን አግልለን እሱን ሳናሳትፍ እሱ በአጠቃላይ በባለቤትነት ወስዶ የማይሳተፍበት ልማት ሰስቴኔቢሊቲም ላይ ችግር ይፈጥራል።
ማህበረሰቡ የባለቤትነት ስሜት ኖሮት ለተፈጥሮ ሀብት ጥበቃ ማድረግ የሚኖርበት ለራሱ ብቻም ሳይሆን ለትውልድም በማሰብ ጭምር መሆኑ እሙን ነው። የነበረው የተፈጥሮ ሀብት እንክብካቤ ትኩረት በመነፈጉ ሰፊውን ማህበረሰብ ያሳተፈ ባለመሆኑ እምብዛም ውጤታማ አልነበረም። ለዚህም ማህበረሰቡ በባለቤትነት መሳተፉ የጎላ ለውጥ ያመጣል ተብሎም ይታመናል።
መስፍን ባልቻ፣ አሰፋ አታሮ እንዲሁም ወንድ ወሰን አሰፋ በደቡብ ብሔር ብሔረሰቦች ክልል የግብርና ባለሙያዎች ናቸው። ባደረግነው ውይይት ላይ በክልላቸው ማህበረሰብ አቀፍ የተፋሰስ ልማት ስራ ባህል ምን እንደሆነ ይነግሩናል።
ሶስት ነገሮች፣ በባለቤትነት ስሜት እንዲያለማ፣ በባለቤትነት ስሜት እንዲጠብቅና በባለቤትነት ስሜት እንዲጠቀም ለማስቻል ነው የማህበረሰብ ተፋሰስ ልማት ስራዎች የሚያስፈልገው የሚለው ነው።
ያም ሲባል የተፈጥሮ ሀብት መመናመን ከጊዜ ወደ ጊዜ እየጨመረ መጥቷል። የአየር ንብረት ለውጥ ከተፈጥሮ ጋር በተያያዘ እየመጣ ነው። ስለዚህ ይህንን ደግሞ ያለውን ተፈጥሮ ሀብታችንን ከችግሩ ጋር ቁጭ ካልን ችግሩ የተባባሰ ይመጣል። በምን አይነት መንገድ አስፈላጊነቱም አብሮ እዚህ መልሱ ላይ ስለሚመጣ ነው። እነዚህ ችግሮችን ለመፍታት ዋናው በእጃችን ያለ የተፈጥሮ ሀብታችንን በአግባቡ ችግሩን መነሻ ያደረገ መፍትሄ ያለ እቅድ ከህብረተሰቡ ጋር በመወያየት መዘጋጀት መቻል አለብን። ያም አሳታፊነትን፣ ህብረተሰቡ ካልተሳተፈ ያ ልማት ዘለቄታ የለም።
እኛ ክልል ላይ በጋ ሲመጣ የተፋሰስ ቅድመ ዝግጅት ይካሄዳል። ከሰው ኃይል ጀምሮ ልየታ፣ ማቴሪያል ልየታ ባሉ በተፈጠሩ አደረጃጀት ጠቅላላ፣ ሌላም ኢንተግሬትድ የሆኑ ኤንጂዎች ኮላቦሬሽን መልቲሴክተራል የሆነ ኮንትሪቢሽን ያደርጋሉ። በዚህ በበጋው ላይ ከዝግጅት ምዕራፍ ጀምሮ ከእርሻ መሳሪያ ከሰው ኃይል ጀምሮ ፕላኑን በበጋው ላይ ነው የሚሰራው። ይህን አሁን ፕራክቲስ አድርጎት እንደ አንድ ካልቸር ነው በእኛ ክልል ኮንቴክስት። ይሄ ስራዎች ደግሞ ጥሩ የሆነ ውጤታማ ስራዎችን ውጤቶችን እያሳየን ነው።
ህብረተሰቡ የተፋሰስ ልማት ስራው ባለቤት ከሆነ የመንግስትና ሌሎች ጉዳዩ የሚመለከታቸው ባለድርሻ አካላት ተሳትፎ በምን መልኩ ነው ብለን ብንጠይቅ በጉጂ ዞን የቦሬ ወረዳ ግብርና ኤክስፐርት የሆኑት አቶ አስማማው ተፈራ እንደሚከተለው ይነግሩናል።
እኛ እንግዲህ ለህብረተሰቡ መጀመሪያ የግንዛቤ ማስጨበጫ ስራ ነው የምንሰራው። ሙያዊ ድጋፍ እናደርጋለን። እዚያውም ደግሞ በተፋሰሱ ውስጥ የተጎዱ መሬቶችን የመንከባከብ የአፈርና የተፈጥሮ የአፈርና የውሃ ጥበቃ ስራዎች ይሰራል። እንዲሁም ደግሞም የችግኝ በዛ በተሰራው ስትራክቸሮች ላይ ችግኝን በማፍላት ችግኞችን በመትከል ህብረተሰቡ በቀጣይነት እንክብካቤ እንዲያደርግለት ሙያዊ ድጋፍ እናደርጋለን።
እንግዲህ አድማጮቻችን፣ የዛሬው መርሃ ግብራችን ይህን ይመስል ነበር። እናንተ ውድ አድማጮቻችንስ ስለ ማህበረሰብ አቀፍ የተፈጥሮ ሀብት እንክብካቤ ያላችሁ ግንዛቤ ምን ይመስላል? በዚህ ክፍል ውስጥ የተገለጸው ማህበረሰቡ ሊኖረው ስለሚገባ የተፈጥሮ ሀብት እንክብካቤ ሚና ምንድን ነው የሚሉ ጥያቄዎችን የምናነሳላችሁ እናንተም ባላችሁበት እንድትወያዩበት ነው። በሚቀጥለው መርሃ ግብራችን ስለ ማህበረሰብ የተፋሰስ ልማት ስራ ህጋዊ ማዕቀፍና ስለ የማህበረሰብ ተፋሰሶች ልማት አስተዳደርና አጠቃቀም አዋጅ ቁጥር 1223 ዝባር 2012 እንወያያለን። እስከዚያው ቸር ሰንብቱ።
ይህ ፖድካስት የቀረበላችሁ ከግብርና ሚኒስቴር ጋር በመተባበር በጂአይዜድ ሲኤልኤም ፕሮጀክት ነው።